ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲቪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 9 2015 ዓ.ም ዝግጅታችን ጀመረ። በሽብር ወንጀል ተጠርጥረው በስር ላይ የሚገኙና ጉዳያቸውን በፍርድ ቤት በመከታተል ላይ የሚገኙ 47 የሚደርሱ ግለሰቦች የረሃብ አድማ ላይ እንደሚገኙ ከጠበቆቻቸው አንዱ የሆኑት ጠበቃና ሕግ አማካሪ ሰለሞን ገዛህኝ እንዲሁም የአንዳንድ ተጠርጣሪ ቤተሰቦች በአሜሪካ ድምጽ ገልጸዋል።
ስለዚህ ከዛሬ ጀምሮ ለሶስት ቀን የሚቆይ ረሃብ አድማ ጀምረናል ብለው ነው የነገሩኝ።
ስንገባ መተው ሁሉም ምግብ የምታመጡ ግን ሐሙስ ነው፣ ከሐሙስ አንበላም፣ ሰኞ፣ ማክሰኞ፣ ሮብ የረሃብ አድማ ላይ ነን።
የፌዴራሉ ፖሊስ በበኩሉ የረሃብ አድማ እንዳልተደረገና በስር ላይ ለሚገኙ ተጠርጣሪዎች ምግብ እየገባላቸው እንደሚገኝ ገልጿል። ዝርዝሩ በአብይ ርዕስ ይቀርባል። ሌሎች አበይት ጉዳዮችም በምሽቱ ተካተዋል። እንደምን አምሽታችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብረናለች። በምስልና ድምጽ ቅንብሩ ሲሲ አሸናፊና ግርማ ደገፋም አብረውን ያመሻሉ። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ ነው ዛሬ አብረናችሁ የምንቆየው። እናንተም አብራችሁ እንድትቆዩ አስቀድመን ጋብዛለን። አስቀድመን የዋና ዋና የዓለም ዜናዎችን እናስደምጣችኋለን።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዳ ወልዴ ነኝ። በሱዳን በሚካሄደው ግጭት ምክንያት ችግር ላይ የወደቁ ሰዎችን ለመርዳት $3 ቢሊዮን ያስፈልገኛል ሲል የተባበሩት መንግስታት ድርጅት ዛሬ ረቡዕ ጥሪ አድርጓል። $2.6 ቢሊዮን በአገሪቱ የሚገኙ ዜጎችን ለመርዳት ያስፈልጋል ያለው በተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ 25 ሚሊዮን የሚሆኑ ሰዎች ሰብአዊ እርዳታና ጥበቃ ይሻሉ ብሏል። በጀኔቫ የሚገኙት የኦቻ ኃላፊ ራመሽ ራጃን ሲንጋም እንዳሉት በሱዳን እየተካሄደ ያለው ግጭት ለአገሪቱ ዜጎች እጅግ ከባድ ፈተና ደቅኗል። ኃላፊው ጨምረው እንዳሉት በግጭቱ 676 ሰዎች ሕይወታቸውን ሲያጡ ትክክለኛ ቁጥሩ ከዚህም ከፍ ሊል እንደሚችል ስጋታቸውን ገልጸዋል። ግጭቱን ሸሽተው ወደ ጎረቤት አገራት ለተሰደዱት ሱዳናውያን $400 ሚሊዮን እንደሚያስፈልግም ተገልጿል። 220 ሺህ ሰዎች ወደ ጎረቤት አገራት እንደሸሹ ሲታወቅ 950 ሺህ የሚሆኑት ደግሞ በአገር ውስጥ ተፈናቅለዋል። በማዕከላዊ ናይጄሪያ በከብት አርቢዎችና በገበሬዎች መካከል በተከሰተ ግጭት 30 የሚሆኑ ሰዎች ሕይወታቸውን እንዳጡ የአካባቢው ባለሥልጣናት ተናግረዋል። አካባቢው በሰሜን የሚኖረው በአብዛኛው የእስልምና እምነት ተከታይ የሆነው ማህበረሰብና በደቡብ ያሉት የክርስትና እምነት ተከታዮች የሚገናኙበት ቦታ ነው ተብሏል። ለዓመታት በሃይማኖትና በጎሳ ምክንያት ሁከት የማይለየው ስፍራ ነው ተብሏል። ከትናንት በስቲያ በተከሰተው ግጭት ከብት በማገድ ላይ የነበሩት የእስልምና እምነት ተከታዮች በአብዛኛው ክርስቲያን ከሆኑት ገበሬዎች ጋር ባደረጉት የተኩስ ልውውጥ 30 የሚሆኑ መገደላቸውን አንድ የአካባቢው ባለሥልጣን ለኤኤፍፒ ዜና ወኪል ተናግረዋል። በሰሜን ምዕራብና በማዕከላዊ ናይጄሪያ በተለምዶ የነበረው የበቀል ግድያ ወደ ተስፋፋ ሁከት ተቀይሮ የታጠቁ ወረበሎች ለዘረፋና ሰዎችን ለማገት ሲሉ መንደሮችን በማጥቃት ላይ ናቸው ሲል ኤኤፍፒ ዘግቧል። ይህ በእንዲህ እንዳለ በደቡብ ምስራቅ ናይጄሪያ አናምብራ በተባለው ግዛት ታጣቂዎች በአንድ የአሜሪካውያን አጀብ ላይ ባደረሱት ጥቃት 2 ፖሊሶችና 2 ኤምባሲ ሠራተኞች ተገድለዋል ሲሉ የአሜሪካ ባለሥልጣናትና የናይጄሪያ ፖሊስ አስታውቀዋል። በአጀቡ ውስጥ አሜሪካውያን አልነበሩም ሲል የፖሊስ ቃል አቀባይ አስታውቋል። በግዛቱ ያሉ ተገንጣዮች በፖሊስና በመንግሥት ተቋማት ላይ የሚያደርሱትን ጥቃት ጨምረዋል ተብሏል። ትናንት ተፈጽሟል በተባለው ጥቃት ታጣቂዎች 2 ፖሊሶችና 2 የኤምባሲ ሠራተኞችን ከገደሉ በኋላ መኪኖቻቸውን አቃጥለዋል። 2 ፖሊሶችንና ሹፌራቸውንም አግተዋል ተብሏል። በዋሽንግተን ዲሲ የአሜሪካ ብሔራዊ የጸጥታ ምክር ቤት ቃል አቀባይ ጃን ኪርቢ ጥቃት መፈጸሙን አረጋግጠዋል። አንድ የአሜሪካ አጀብ ጥቃት ደርሶበታል፣ ነገር ግን በውስጡ አንድም አሜሪካዊ አልነበረም ሲሉ ጃን ኪርቢ ለዜና ሰዎች ተናግረዋል። የአሜሪካው የውጭ ጉዳይ ሚኒስቴርም ጥቃቱን አረጋግጠዋል። በናይጄሪያ የሚገኘው የአሜሪካ ልዑክ ከናይጄሪያ የጸጥታ ኃይሎች ጋር በመሆን ጉዳዩን እየመረመረ ነው ሲሉ የውጭ ጉዳይ ሚኒስቴሩ ቃል አቀባይ ተናግረዋል። በደቡብ ምስራቅ ናይጄሪያ ለሚደርሱ ጥቃቶች ባለሥልጣናት የቢያፍራ ሕዝቦች ንቅናቄ የተባለውን አማጺ ቡድን ተጠያቂ ያደርጋሉ። ቡድኑ በበኩሉ በአካባቢው ላለው ሁከት ተጠያቂ እንዳልሆነ በተደጋጋሚ አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በማላዊ 37 መንገደኞችን አሳፍራ ተጓዝ የነበረች አንዲት ታንኳ በጉማሬ በመገልበጧ ምክንያት አንድ ጻን ሲሞት 23 ሰዎች ይደረሱበት አልታወቀም ተብሏል። አሶሲየትድ ፕሬስ ላከውን ዘገባ ደረጀ ደስታ ያቀርባል።
አንድ ጉማሬ በደቡባዊ ማላዊ በሚገኝ አንድ ወንዝ ላይ የነበረ ታንኳ አገጭቶ በመድፈቁ ያንድ አመት ጻል ሲሞት የገቡበት ያልታወቁት 23 ሰዎች ደግሞ ሳይሞቱ እንዳልቀሩ ባለስልጣናት ትናንት ማክሰኞ አስታውቀዋል። ከእንጨት የተሰራው ረጅሙ ታንኳ በጉማሬው ከመገጨቱ በፊት ባለፈው ሰኞ በማሳንጂ አውራጃ በሚገኘው ሽሬ ወንዝ ላይ 37 ሰዎችን አሳፍሮ ወደ አጎራባች ሞዛምቢክ ሲጓዝ እንደነበር ተመልክቷል። የማላዊ ፖሊስ በአካባቢው ይሰሩ ከነበሩና ለነፍስ አድኑ ስራ ጀልባዎችን ከለገሱ የዓለም ምግብ ፕሮግራም ሰራተኞች ጋር በመተባበር 13 ሰዎችን ማዳኑን የንሳንጄ አውራጃ ፖሊስ ኮሚሽነር ዶሚኒክ ሙዋንዴራ ተናግረዋል። የነፍስ አድን ፍለጋው ከ24 ሰዓት በኋላ ያለፈ በመሆኑ የተቀሩት ሰዎች ሳይሞቱ አይቀሩም የሚል ስጋት ማሳደሩን የፖሊስ ቃል አቀባይ አግነስ ዛላኮማ ገልጸዋል። የማላዊ ፕሬዝዳንት ላዛሩስ ቸክዌራ የዮሐናን ንጽህና አጠባበቅ ሚኒስትራቸውን ወደ ስፍራው ልከዋል። በአካባቢው የሚገኙ ጉማሬዎች ብዙ ጊዜ ችግር የሚፈጥሩ በመሆናቸው የአካባቢው ባለስልጣናት አንዳንዶቹን እንስሳት ወደ ሌላ ቦታ እንዲያዛውሯቸው የሚፈልጉ መሆኑን አስተዋቀዋል ሲል አሶሲየትድ ፕሬስ ዘግቧል።
በሂሮሺማ ጃፓን በሚደረገው የቡድን 7 ጉባኤ ላይ ለመሳተፍ የአሜሪካው ፕሬዝዳንት ጆ ባይደን ዛሬ ረቡዕ ወደዛው አቅንተዋል። ባይደን ወደ ፓፑዋ ኒውጊኒና አውስትራሊያ የሚያደርጉትን ጉዞ ግን የዳጣሪያና ብድርን በተመለከተ ከአሜሪካ ኮንግረስ ጋር በሚያደርጉት ድርድር ምክንያት ሰርዘዋል። እስከ ግንቦት 24 ድረስ ፕሬዝዳንቱና ኮንግረስ ስምምነት ላይ የማይደርሱ ከሆነ የአሜሪካ መንግስት በታሪኩ ለመጀመሪያ ጊዜ ብሔራዊ ዕዳውን ሳይከፍል ይቀራል። ይህም በመላው ዓለም የገንዘብ ቀውስ እንዲከተል ያደርጋል ተብሏል። ዕዳችንን በመክፈል በዓለም መድረክ አሜሪካ ያላትን የመሪነት ኃላፊነት እንደምንወጣ እተማመናለሁ። ወደ ዋሽንግተን ተመልሼ ከኮንግረስ ጋር ለመደራደር ስል ወደ ፓፑዋ ኒውጊኒና አውስትራሊያ የማደርገውን ጉዞ ለሌላ ጊዜ አስተላልፍ ያለው ሲሉ ባይደን ወደ ጃፓን ከማምራታቸው በፊት ዋሽንግተን ላይ ተናግረዋል። በአውስትራሊያ፣ ጃፓን፣ አሜሪካና ህንድ በመጪው ሳምንት በሲድኒ ሊደረግ የነበረውና የኳድ መሪዎች ጉባኤ በመባል የሚታወቀው ስብሰባ እንደማይካሄድ የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ አስታውቀዋል። በአሜሪካው የውስጥ ፖለቲካ በዕዳ ጣሪያው ዙሪያ ስምምነት መደረስ ለአገሪቱ ኢኮኖሚም ሆነ ለዓለም ኢኮኖሚ ወሳኝ በመሆኑ ጉዞውን ለሌላ ጊዜ ማስተላለፋቸው ምክንያታዊ ነው ሲሉ ተደምጠዋል አንቶኒ አልባኒዝ። ባይደን በጃፓን በኢንዱስትሪ ከበለጸጉ አገራት መሪዎች ጋር ስብሰባ ይቀመጣሉ። አገራቱ ከቻይና እየመጣ ያለውን የንግድና የመዋለ ንዋይ እገዳና ማዕቀብ በተመለከተ ይወያያሉ ተብሏል። የቡድን 7 አገራት ወደ ቻይና የሚላከውን የውጭ ንግድ እንዲሁም አገራቱ ቻይና ውስጥ የሚያወሉትን መዋለ ንዋይ በመቆጣጠርና በማገድ የቻይናን የቴክኖሎጂ ጉዞ እንዲያዘግም ለማድረግና በዓለም ያላትን የአቅርቦት የበላይነት ለመቀነስ ይጥራሉ ተብሏል። በመጨረሻም አድማጮች፣ እህል ከዩክሬን ወደ ዓለም ገበያ እንዲለቀቅ ድርድር በማካሄድ ላይ ያሉ ወገኖች በነገ ዕለት የሚያበቃውንና በሩሲያ የተሰጠውን የ60 ቀን ፈቃድ ለማስረዘም ተስፋ ሲያደርጉ፣ ሩሲያ በበኩሏ እህልና ማዳበሪያ ከዩክሬን እንዲወጣ ለማመቻቸት የተደረሰው ስምምነት በሚገባ አልተተገበረም ስትል ወቀሳ አቅርባለች። ባለፈው መጋቢት ሩሲያ እህል ከዩክሬን ለዓለም ገበያ እንዲቀርብ የ60 ቀናት ስምምነት ላይ ደርሳ ነበር። ካለፈው ነሐሴ ጀምሮ ከዩክሬን ሲወጣ የነበረው እህል ለዓለም ገበያ ወሳኝ አቅርቦት ነበር ሲል የተባበሩት መንግሥታት ድርጅት ይገልጻል። ስምምነቱን ለማራዘም ንግግር በመደረግ ላይ መሆኑን የተመድ ባለሥልጣናት በዚህ ሳምንት አስታውቀዋል። ይህ በእንዲህ እንዳለ የሩሲያው ፕሬዝደንት ቭላድሚር ፑቲንና የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በ6 የአፍሪካ አገራት መሪዎች ይዋቀራል ከተባለው የሰላም ልዑክ ጋር ለመነጋገር ፈቃደኛ መሆናቸውን እንዳስታወቁ የደቡብ አፍሪካው ፕሬዝደንት ሰሪል ራማፎሳ ትናንት አስታውቀዋል። ባለፈው ሳምንት መጨረሻ ከፑቲንና ዜሌንስኪ ጋር በስልክ መነጋገራቸውንና ከአፍሪካዊ የሰላም ልዑክ ጋር ሞስኮና ኪቭ ውስጥ ለመገናኘት መስማማታቸውን ራማፎሳ አስታውቀዋል። አድማጮች፣ ለምሽቱ ያስኩት ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዶ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ግንቦት 9/2015 ዓ.ም ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት አድማጮቻችን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ማዳመጥ ትችላላችሁ። የድምጽ አሊያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ ደግሞ 202-205-9942 ዋትስአፕ መስመራችንን ተጠቀሙ። ወደ ዕለቱ አብይ ርዕሰ ጉዳይ እንሻገር። በሽብር ወንጀል ተጠርጥረው በስር ላይ የሚገኙ ግለሰቦች የሶስት ቀናት የረሃብ አድማ ያደረጉ እንደሚገኙ ተገለጸ። በህቡ ተደራጅቶ መንግስታዊ ስልጣንን በኃይል ከመያዝ የተቀናጀ የሽብር ተግባራት ጋር በተያያዘ የወንጀል ክስ ተመስርቶባቸው ጉዳያቸውን በፍርድ ቤት በመከታተል ላይ የሚገኙ በቁጥር 47 የሚደርሱ ተጠርጣሪዎች በረሃብ አድማ ላይ መሆናቸውን ጠበቆቻቸውና የቤተሰብ አባላት ለአሜሪካ ድምጽ ገልጸዋል። የረሃብ አድማውን ያደረጉበት ዋና ምክንያት ከወቅታዊ ጉዳዮች ጋር በተያያዘ በአማራ ተወላጆች ላይ እየተፈጸመ ነው ያሉትን እስር እንዲቆም ለመጠየቅ እንደሆነም አመላክተዋል። የፌደራል ፖሊስ በበኩሉ የረሃብ አድማ እንዳልተደረገና ለተጠርጣሪዎች ምግብ እየገባላቸው እንደሚገኝ ገልጿል። ኬኔዲ አባተ ዝርዝሩን ይዟል።
ሙራንና የማህበራዊ ብዙሃን መገናኛ ባለሙያዎችን ጨምሮ በሽብር ወንጀል ተጠርጥረው በእስር ላይ የሚገኙና ጉዳያቸውን በፍርድ ቤት በመከታተል ላይ ያሉ 47 የሚደርሱ ግለሰቦች ካለፈው ሰኞ ግንቦት 7 ቀን 2015 ዓ.ም ጀምሮ በረሃብ አድማ ላይ እንደሚገኙ ከጠበቆቻቸው አንዱ የሆኑት ጠበቃና የህግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምጽ ገልጸዋል።
ተጠርጣሪዎችን አግኝቻ ነገር ያለው በተለያየ መልገብ ላይ ያሉ እነረዳት ፕሮፌሰር ወግጮ እነረዳት ፕሮፌሰር ማዕረጉ በያዘ እነ ዶክተር መሰረት፣ ዶክተር አሰፋ አዳነ፣ ዶክተር በቀለ ከጋዜጠኞች ዳዊት በጋሻው ጋዜጠኛ ሲወሩ ታስቦ እና ጋዜጠኛ ጎበዝ ሲታይ ጋዜጠኛ መስከረም አበራ አግኝቻን ነግሬያቸዋለሁ። አዎ ያው የረሃብ አድማ ጀምረናል፣ እስካሁን ከቤተሰብ ምግብ አልተቀበልንም። ስለዚህ ከዛሬ ጀምሮ ለሶስት ቀን የሚቆይ ረሃብ አድማ ጀምረናል ብለው ነው የነገሩኝ። እንደውም ሰኞ ዕለት ለእኔ የተገነዘብኩት የባለፉት ተጠርጣሪዎች 43 ተጠርጣሪዎች የረሃብ አድማ እንዳደረጉ ነበር እኔ እንትን ያልኩት። ግን ዛሬ በነ መንበር አለሙ ተከታይ የሚባሉ 5 ተጠርጣሪዎች ወክዬ ቀርቤ ነበር እዚህ ጊዜ ቀጠሩ ከፍተኛ ፍርድ ቤት። እነሱም እኛም የረሃብ አድማውን ተቀላቅለናል ብለዋል። ስለዚህ የረሃብ አድማውን እያደረጉ ያሉት ኦልሞስት እንግዲህ 47 ሲደርስ ነው።
ተጠርጣሪዎቹ የረሃብ አድማ ስላደረጉበት ምክንያትም አስረድተዋል።
የረሃብ አድማ ምንድን ነው ታደርጉ ይቻላችሁበት ምክንያት ምንድን ነው የሚል ነበር የጠየቋቸው። እነሱም በወረቀት ይዘው ለሚመለከተው አካል ይተላለፈል ያሉን ያሉት ትንሽ ኮፒ አድርጌ ይዤ ሆነ የወጣሁት ለረት መስመሮች ናቸው። እሱም አላማው ምንድን ነው የመጀመሪያው አላማ ነው ያሉት እነሱ በኩከት እና ብጥብጥ በሽብር እንዲሁም ደግሞ በወቅታዊ ሁኔታ እየተባለ የአማራ ምሁራንን፣ ወጣቶችን፣ ጋዜጠኞችን እንዲሁም የቀን ሰራተኞችን ማሰር ይቆም ነው የሚል አላማ ያለው ነው ብለው ሰጡኝ ወረቀት ላይ።
የጸጥታና ደህንነት የጋራ ግብረ ኃይል በአማራ ክልል ህገ መንግስታዊ ስርዓቱን በማፍረስ ክልላዊ ስልጣንን በኃይል ለመያዝ በህቡ ተደራጅተው የሚንቀሳቀሱ ጽንፈኛ ኃይሎች ሲል የገለጻቸውን ተጠርጣሪዎች የሚዲያና ፕሮፓጋንዳ ክንፍ ትመራለች ያላት ኢትዮ ንቃት የተሰኘ የዩቲዩብ ብዙሃን መገናኛ አዘጋጅና ፖለቲካዊ ትንታኔዎችን በመስጠት የምትታወቀው መስከረም አበራ በረሃብ አድማ ላይ ከሚገኙት የሽብር ወንጀል ተጠርጣሪዎች መካከል አንዷ ነች። ባለቤቷ ፍጹም ገብረ ሚካኤል ስለ አድማው አስተያየት ሰጥቷል።
ምግብ ያለመመገብ የሚገባ አድማው የተጀመረው ሰኞ ቀን ነው። የተጀመረበትን ምክንያት በገፍ እስር እየተከናወነ ያለ በአዲስ አበባን በየቦታው በአማራ ተወላጆች ላይ በአማራ ምሁራን፣ ጋዜጠኞች፣ ወጣቶች፣ ተማሪዎች በሰፊው እየተደረገ ነው ያለ። ይህንን በመቃወም ነው እንደገናም ደግሞ ህግ ከማስከበር ከምሮ እየተደረገ ያለ ነገር አለ። በዚህም በከፍተኛ ሁኔታ ፋኖችን የማስባደድ አለ፣ ቦታ አለ፣ ግድያ አለ፣ ንብረት ውድመት አለ፣ መፈናቀል አለ። በክልሉ ፖለቲካ ላይ ከፍተኛ ጫና እየመጣ ነው ያለ እና ይህንን በመቃወም እና እንደገና ድምፅ ለመሆን ያደርጉ ያሉት እንቅስቃሴ
ዛሬ መስከረምን አግኝተሃታል?
አዎ አግኝቻታል።
እንዲሁ ለመጠየቅ ነው ወይስ ምግብ የማቀበል ነገር አለ?
አይ ለመጠየቅ ነው። ምግብማ በቃ ከሰኞ ጀምሮ አላስገባንም። ምንም አይገባም፣ ግን ውሃም አይገባም።
ምናልባት ከሰኞ ጀምሮ ከነበረው የረሃብ አድማ ጋር በተያያዘ በጤናው ላይ ደረሰ ጉዳት አለ? የረዳት ፕሮፌሰር ሲሳያው ግቸው ቤተሰቦችም ከሰኞ ጀምሮ ምግብ እንዳላደረሱላቸው የቤተሰቡ አባል የሆኑት አቶ ፋሲል አብርሃም ነግረውናል።
ሰኞ ጠዋት ላይ እንደ ተለመደው ምግብ ይዘረዳቸው ሄደ። የሱ ብቻ ሳይሆን የሌሎችም አብሮታሰቦች ቤተሰቦች አሉ። እዛ ሁላችንም በጠዋት ነበር የምንገኘው። እዛ ደርሰን የሚገባበት ሰዓት ላይ ተፈትሸን ስንገባ መጥተው ሁሉም ምግብ የምታመጡልን ሐሙስ ነው፣ ከሐሙስ አንበላም፣ ሰኞ፣ ማክሰኞ፣ ሮብ የረሃብ አድማ ላይ ነን፣ ለምንድን ነው የምናትበሉት ብለን ስንጠይቃቸው በአዲስ አበባ ከተማ ውስጥም ሆነ በተለያየ ቦታ ላይ የአማራ ወጣቶች ካለምንም አግባብ የታፈሱ ስለሆነ ነው የረሃብ አድማውን የምናደርገው። ያም ደግሞ እዚህ ካለምንም ስራችን ችግርተኛ ተብለን ስለታሰርን ያንን አስመልክቶ ነው አሉን። እሺ ብለን
የፌደራል ፖሊስ ኮሚሽን የኮሙኒኬሽን ዳይሬክተር አቶ ጄላን አብዲ በበኩላቸው በተጠርጣሪዎቹ የረሃብ አድማ አልተደረገም፣ ምግብም እየቀረበ ነው ብለዋል። ይህንም ከወንጀል ምርመራ ቢሮ ማጣራታቸውን ገልጸዋል።
አጣርቻለሁ። አረ ምግብም እየበሉ ነው ያሉት፣ ዛሬ ምግብ ሲገባ ነው ያለው።
በሽብር ወንጀል ተጠርጥረው የክስ ሂደት በመከታተል ላይ የሚገኙ
አሁን እኮ ወንጀል እኛ ወንጀል ምርመራ ጠይቄ እኮ ነው ረጃ ነው ያወጣው። ምንም እንትን ይላሉ ከሬው ዛሬም ገብተዋል። እና እንደዛ አይነት ነገር የለም ነው የምለው።
ከሰኞ ጀምሮ ነበር አድማ ላይ ናቸው የተባሉት።
እኔ እነሱ መግባቱ ኖርም የመረጃ ያለ
ይሁን እንጂ ጠበቃ ሰለሞን ገዛኸኝ በሰጡን አስተያየት ዛሬ ከቀትር በኋላ የተወሰኑ ተጠርጣሪዎችን ወደ ፖሊስ ጣቢያ ሄደው ማነጋገራቸውንና የረሃብ አድማው መቀጠሉን እንዳረጋገጡ ተናግረዋል።
ያውጭ ስለ የረሃብ አድማ የመጨረሻው ቀን ስለሆነ መጥቼ እንዳናገራቸው በጠየቁ መሰረት ሄጄ ነበረ። ሶስተኛ ፖሊስ ጣቢያ ከጋዜጠኛ ቴዎድሮስ፣ ጋዜጠኛ ገነት አስማማው፣ መስከረም አበራን፣ ሲሳይ ሁሉን አንድ 5678 አግኝቻቸው ነበር። የረሃብ አድማውን ያው እንደቀጠል ነው ብለው ነው የነገሩኝ። ከመካከላቸው ዶክተር ወንደሰን በዚህ ምክንያት ጨጓራዬን አሞኝ ሪፈር ተጽፎልኝ ነበረ ወደ ፖሊስ ሆስፒታል። ወደ ፖሊስ ሆስፒታል አልወሰዱኝም፣ በረሃብ አድማ ላይ ነው ያለ ነው ያለኝ።
ያም ሆነ ይህ ከሰኞ ጀምሮ በረሃብ አድማ ላይ ይገኛሉ የተባሉት በሽብር ወንጀል ተጠርጥረው የታሰሩ ግለሰቦች ለሶስት ቀናት የሚያደርጉት የረሃብ አድማ በዛሬው ዕለት እንደሚያበቃ ታውቋል። የጸጥታና ደህንነት የጋራ ግብረ ኃይል በህቡ አደረጃጀት ውስጥ ሲንቀሳቀሱና የሽብር ተግባር ሲፈጽሙ የተገኙ 47 ተጠርጣሪዎችን በቁጥጥር ስር ማዋሉን የገለጸው ባለፈው ሚያዝያ 22 ቀን 2015 ዓ.ም ባወጣው መግለጫ ነበር። ተጠርጣሪዎቹ የአማራ ክልል ከፍተኛ አመራሮችን የግድያ ኢላማ ማድረግ፣ ህገ መንግስታዊ ስርዓቱን በኃይል በመናድ የክልሉን መንግስታዊ መዋቅር በመቆጣጠር የፌደራል መንግስትን ለመጣል በሀገር ውስጥና በውጭ ሀገራት ተደራጅተውና ተቀናጅተው በህቡ ሲንቀሳቀሱ ነበር ብሏል። በቁጥጥር ስር ከሚገኙ ተጠርጣሪዎች መካከል የሚበዙት ሁከትና በጥብጥ በመፍጠር ወንጀል ተጠርጥረው ጉዳያቸውን ለአንድ ወርና ከዚያ በላይ ሲከታተሉ ቆይተው በሽብር ወንጀል አዲስ የክስ መዝገብ የተከፈተባቸው ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን በእጅጉ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አበይ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የኮሌራ ወረርሽኝ በኢትዮጵያ አራት ክልሎች መዛመቱን የጤና ሚኒስቴር ሲገልጽ በደቡብ ክልል ልዩ ልዩ ዞኖችና ወረዳዎች ደግሞ 18 ሰዎች ለህልፈት መዳረጋቸውንና 919 ሰዎች በበሽታው መያዛቸውን የክልሉ ጤና ቢሮ አስታውቋል። ወረርሽኙ በበረታባቸው የክልሉ ዞኖች ትናንትናና ዛሬ ክትባት መሰጠት መጀመሩን የህብረተሰብ ጤና ኢንስቲትዩት ዳይሬክተር አቶ ማሙሽ ሁሴን ገልጸዋል። በኢትዮጵያ የኮሌራ ወረርሽኝ በአራት ክልሎች መዛመቱን ያስታወቀው ጤና ሚኒስቴር ወረርሽኙን ለመከላከል ለ1.5 ሚሊዮን ዜጎች ክትባት እንደሚሰጥ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩን ዘገባ ልኮልናል።
በኢትዮጵያ አራት ክልሎች ተዛምቶ ጉዳት ያደረሰ የሚገኘው የኮሌራ ወረርሽኝ በአዲስ መልክ በተከሰተባቸው የደቡብ ክልል 5 ዞኖችና 3 ልዩ ወረዳዎች ሰዎችን ለህልፈተ ህይወትና ለህመም መዳረጉን የደቡብ ክልል የህብረተሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩት ዲሬክተር አቶ ማሙሽ ሰን እንደተናገሩት በደቡብ ክልል እንደ አዲስ በተስፋፋው የኮሌራ ወረርሽኝ የ18 ሰዎች ህይወት ማለፉና 919 ሰዎች ደግሞ በበሽታ መያዛቸውን አስረድቷል።
እንደተናለው ከክልል ጀምሮ እስከ ታችኛው ማዕከል ያለውን አመራር በማቀናጀት የበሽታ ቅኝት አፈሳስራን የውሃና የሃይጂን ሳኒቴሽን ስራን የህክምና ማዕከላትን የማቋቋም የህብረተሰብ ግንዛቤ ስራዎች እየተሰሩ በመሆኑ ከዚህ ቀደም ከተከሰተው አንጻር በጥሩ ተግባሩን ለመምራት የተቻለ መሆኑን ለማንሳት ወዳለሁ።
በክልሉ ለተከታታይ 5 ቀናት ይሰጣል የተባለውን የኮሮና ክትባት ዘመቻ ትናንት ማክሰኞ ግንቦት 8 ቀን 2015 ዓ.ም ምህረት በደቡብ ኦሞ ዞን ያስጀመሩት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ወረርሽኙ በአገር አቀፍ ደረጃ በአራት ክልሎች መከሰቱን አረጋግጧል። እድሜያቸው ከአንድ ዓመት በላይ ለሆኑ 1.5 ሚሊዮን ዜጎች የኮሮና ክትባት እንደሚሰጥ ሚኒስትር ዴኤታው ማስታወቃቸውን የክልሉ የመንግስት ቴሌቪዥን ጣቢያ ዘግቧል። የክትባት ዘመቻው በደቡብ ኦሞ ዞን በበና ጸማይ ወረዳ ተጀመረ ሲሆን ወረርሽኙን በባሰባቸው በጋሞ ዞን በዛሬው ዕለት መሰጠት መጀመሩን የጤናና ጤና ነክ ድንገተኛ አደጋዎች ቅኝት ዳይሬክተር አቶ ታረቀኝ መርድ ገልጿል።
ክትባቱ በአንድ ወረዳ ነው የሚሰጠው። ኬዙ በጣም አግሬሲቭ ሲሪየስ ኬዝ የተመዘገበበት ጋርዳ ማርታ ነው። ወደ 54,000 እና ከዛ በላይ ያለውን ሰዎች ነው የሚሰጠው። ስለዚህ እድሜያቸው ከአንድ ዓመት በላይ የሆኑ ሁሉም የማህበረሰብ ክፍል ክትባቱን ይወስዳል ተብሎ ነው የሚታሰበው።
በጋሞ ዞን እስከ ትናንትና ሁለት ድረስ ከ400 በላይ የህመምተኞች ቁጥር መመዝገቡን የጠቀሱት ዲሬክተሩም ወደ ጤና ተቋም ከመድረሳቸው በፊት 5 ሰዎች ህይወታቸው ማለፉና በአጠቃላይ 8 ሰዎች መሞታቸውን አስታውቀዋል። በሌላ በኩል ባለፈው ሳምንት በቡርጅና በአማሮ ልዩ ወረዳዎች በተዛመተው በዚህ የኮሌራ ወረርሽኝ 7 ሰዎች ለህልፈተ ህይወት መዳረጋቸውን መዘገባችን የሚታወስ ሲሆን ለወረርሽኙ ጉዳት መባባስ በልዩ ወረዳዎቹ ወሳኝ መሰረተ ልማቶች ባለመዘርጋታቸው እንደሆነ የአማሮ ልዩ ወረዳ የጤና ጥበቃ ጽህፈት ቤት የበሽታ መከላከልና የጤና ማጎልበት ዋና ስራ ሂደት የማህበረሰብ ተግባቦትና የጤና ኤክስቴንሽን አስተባባሪ አቶ አክሉ ካሌባ አመላክቷል።
ቧንቧ ወር መብራት ቀርቶ አሁን ትንሽ ሰው በሞተርም ተሰቃይቶ እንትኑን ሊልክል ይችላል። እንዴት የሳርማለን ወንዝ ሞተር እንዳሻገሩና ወደዛ እንደደረሱ በጣም አስቸጋሪ ነው። እንደዛ አይነት ነገር አይታሰብም። እዛ አካባቢ ያው አሁን በተቻለ መጠን የዚህ የበሽታ መከላከል ስራ ይሄ ህብረተሰብን የማስተማር መጸዳጃ ቤቶችን በአግባቡ ቆፍረው እንዲጠቀሙ የማድረግ ስራ፣ እጃቸውን በሳሙናና በውሃ እንዲታጠቡ የማድረጉን ስራ፣ ግንዛቤ ማስጨበጡን ስራ ነው። ኦልሬዲ እዛ ያሉት ባለሙያዎች ቡድንም እየሰሩ ያሉትን ኬዞች ደግሞ እዛው የማከም ስርጭቱን ለመቆጣጠር ትንሽ እሱ ነው አዳጋች የሆነው።
በጋሞ ዞን ጤና መምሪያ የጤናና ጤና ነክ ድንገተኛ አደጋዎች ቅኝት ዳይሬክተሮች ዲሬክተር አቶ ታረቀኝ መሪድም የአቶ አክሉን አስተያየት ያጠናክራሉ።
በዘላቂነትማ ልማት ያስፈልጋል። በተለይ እንደ አይነት በሽታዎች ያው እዛ ጋር የሆነ መሰረታዊ የልማት ችግር መኖሩን ነው የሚያሳየው። ለምሳሌ የንጹህ ውሃ ተደራሽነት በጣም ውስን መሆኑን ነው የሚያሳየው። ሰው የሚጠጣው ኩሬና ፈንተን ወንዝ ነው፣ ወራጅ ነው የሚጠጣው። እነኚህ ነገሮች በዘላቂነት መገንባት ካልቻለ እንደገና ከአንድ ከሁለት ዓመት በኋላ ማንም አይከለክለውም እና በዘላቂነት ንጹህ ውሃ አክሰስ የማድረግ ነገር ይጠበቅብናል። ከዛ ባለፈ ደግሞ ሰው ከዚህ ከመጸዳጃ ቤት ጋር ተጠቃሚነት ጋር መስራት ያስፈልጋል። በተለይ ህብረተሰቡ የመጸዳጃ ቤትን ጥቅም አውቆ መጠቀም እንዳለበት አንድ ትልቁ ኢሹ ነው።
የኮሮና ወረርሽኙ በአዲስ መልክ የተከሰተባቸው የደቡብ ክልል አካባቢዎች የጋሞም፣ የጎፋ፣ የደቡብ ኦሞም፣ የኮንሶና የግድኦ ዞኖች እንዲሁም ያለ የቡርጅና የአማሮ ልዩ ወረዳዎች ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታንን አመሰግናለሁ። ከአሜሪካ ድምፅ የረቡዕ ምሽት ስርጭታችን ይቀጥላል። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስደናል። ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ ብሔራዊ ምርጫ ቦርድ ስለ ፓርቲው የህጋዊ ሰውነት ስረዛ ያስተላለፈውን ውሳኔ እንደማይቀበልና ይነሳልኝ ሲል ያቀረበውን ጥያቄ ቦርዱ ውድቅ ማድረጉንም ተቃውሟል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ውሳኔው በህግም በፖለቲካም ተቀባይነት የለውም ብሏል። ሙልጌታ ጽባ ዝርዝሩን ይዟል።
ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ ብሔራዊ ምርጫ ቦርድ ስለ ፓርቲው የህጋዊ ሰውነት ስረዛ ያስተላለፈውን ውሳኔ ይነሳልኝ ሲል ያቀረበው ጥያቄ ቦርዱ ውድቅ ማድረጉን ተቃውሟል። ህወሓት በመግለጫው የቦርዱ ውሳኔ የፕሪቶሪያን የሰላም ስምምነትና ህግን መሰረት ያላደረገ ነው በማለት እንደማይቀበለው አስታውቋል። የፕሪቶሪያው ስምምነት ማዕከሉ ሰላም፣ ሰብአዊ መብት፣ ዴሞክራሲ፣ ተጠያቂነትና ወደ ህገ መንግስታዊ ስርዓት መመለስ ነው ያለው ህወሓት፣ የስምምነት በመተግበር ረገድ የኢትዮጵያ መንግስትና ህወሓት በተናጠልና በጋራ ግዴታቸውን እየፈጸሙ እንደሚገኙ ገልጿል። ሆኖም የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓት የህጋዊ ሰውነት ስረዛ እንዲነሳ የቀረበለትን ጥያቄ ውድቅ ያደረገው ከሰላም ስምምነቱ ውጪ በሆነ አካሄድ እንደሆነ ህወሓት ተችቷል። የቦርዱ ውሳኔ የሰላም ስምምነቱን የማይቀበል፣ እየተጠናከረ የመጣውን የስምምነቱን ትግበራ ባለቤት አልባ የሚያደርግ፣ እንዲሁም ከጦርነት ወደ ሰላማዊ ትግል የሚመለሱ የፖለቲካ ኃይሎችን ከማበረታታት ይልቅ የሚያፈርስና ዘላቂ ሰላም የማያመጣ ነው በማለት ተቃውሞውን አስረድቷል። በቀጣይም ከሚመለከታቸው አካላት ጋር እንደሚወያይበት ያመለከተው ፓርቲው ቦርዱ ውሳኔውን ዳግም እንዲያጤነው ጠይቋል። በጉዳዩ የኢትዮጵያ መንግስትና የአፍሪካ ህብረት እገዛ እንዲያደርጉለት ህወሓት በመግለጫው ጥሪ አቅርቧል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ ብሔራዊ ምርጫ ቦርድ በህወሓት የህጋዊ ሰውነት ስረዛ ጉዳይ ያሳለፈውን ውሳኔ በመቃወም መግለጫ አውጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በኢትዮጵያ እየታየ ያለውን የሰላም ተስፋ ከመደገፍ ይልቅ የሰላም ስምምነቱ ዋናው ባለቤት የሆነው ህወሓት ህልውና እንዳይኖረው ለማድረግ ያስተላለፈው ውሳኔ እንደሆነ ጠቅሶ ውሳኔው በህግም በፖለቲካም ተቀባይነት የለውም ብሏል። የጊዜያዊ አስተዳደሩ መግለጫ የቦርዱ ውሳኔ ህወሓትን ወክለው በትግራይ አካታች ጊዜያዊ አስተዳደር ውስጥ ለሚሳተፉ ከፍተኛ የፓርቲው አመራሮች እውቅና በመንፈግ የጊዜያዊ አስተዳደሩን ጠቅላላ ህልውና አደጋ ላይ የሚጥል እንዲሁም የሰላም ስምምነቱን የሚፈታተን ነው በማለት ተቃውሞታል። የኢትዮጵያ ብሔራዊ ምርጫ ቦርድ የተጀመረውን ተስፋ ሰጪ የሰላም መንገድ ለመደገፍ ህግን በአዎንታዊ የትርጉም ስርዓት ከመረዳት ይልቅ ቴክኒካዊ በሆነ አረዳድ ሰላማዊ ፖለቲካዊ መግባባትን ማደናቀፍ አይኖርበትም ሲል ቦርዱ ውሳኔውን መርምሮ እንዲያስተካክል ጊዜያዊ አስተዳደሩ ጠይቋል። ከህወሓትና ከክልሉ ጊዜያዊ አስተዳደር ምላሽ በኋላ የአሜሪካ ድምጽ በጉዳዩ ላይ አስተያየት የጠየቀው የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን ጽህፈት ቤት ፓርቲው ለቦርዱ ያስገባው ቅሬታም ሆነ ሌላ ደብዳቤ የለም ብለዋል። የሰሜን ኢትዮጵያው ጦርነት ጥቅምት 4 2015 ዓ.ም ምረት ከተጀመረ ከሁለት ወር ተኩል በኋላ ህወሓት ኃይልን መሰረት ያደረገ ያመጣ ተግባር ላይ መሳተፉን ማረጋገጡን ጠቅሶ የፓርቲው ህጋዊ ሰውነት እንዲሰረዝ ጥር 10 2013 ዓ.ም ምረት የኢትዮጵያ ብሔራዊ ምርጫ ቦርድ ባስተላለፈው ውሳኔ የፓርቲው ኃላፊዎች በፓርቲው ስም እንዳይንቀሳቀሱ፣ የፓርቲው ንብረት ህወሓት እዳ ካለበት እንዲከፍልና የቀረው ንብረት ለስነ ዜጋና ለመራጮች ትምህርት እንዲውል ወስኖ ነበር። ህወሓት ሚያዝያ 28 ቀን 2015 ዓ.ም ለቦርዱ በጻፈው ድብዳቤ ትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌደራሉ መንግስት ጋር ስምምነት ላይ መድረሱን ጠቅሶ የቦርዱ የቀደመው ውሳኔ እንዲነሳለት መጠየቁን ቦርዱ ባለፈው ሳምንት ባወጣው መግለጫ አስታውቋል። ቦርዱን ይህንን ጥያቄ መሰረት አድርጎ ግንቦት 4 2015 ዓ.ም ባካሄደው ስብሰባ የፓርቲው ጥያቄ መመርመሩንና የቀደመው ውሳኔውን አዋጅ መሰረት አድርጎ የተወሰነ መሆኑን ገልጾ ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መሰረት የሆነው ኃይል መሰረት ያደረገ ያመጻ ተግባር አሁኑ ባይኖርም እንደገና ህጋዊ ሰውነቱን ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ 1162 ዝባር 2011 ላይ ተደንግጎ አይገኙም ብሏል። በመቀለ ዩኒቨርሲቲ የህግ መምህር አቶ ገብረ መስቀል ኃይሉ የምርጫ ቦርዱ ውሳኔ አሳማኝ ሆኖ እንዳላገኙት ተናግረዋል።
እዚህ ሀምዛ አይ ስፔሲፊክ ኦን ጉዳት
ህግ ትርጉም ይሰጣል እንጂ እንደዚህ የተወሰኑ አጀንዳዎችን እየለየ አያስቀምጥም። ስለዚህ የሀገሪቱን ነባራዊ ሁኔታ ግምት ውስጥ በማስገባት ትርጉም መስጠት ይገባል። በህግ አልተደነገገምና ይህን አይነት ውሳኔ ነው የምሰጠው ማለት አይገባም። ህግ በሂደት ሊያጋጥሙ የሚችሉ ሁሉንም አጀንዳዎች ሊይዝ አይችልም። እንደዚህ ያሉ ጉዳዮች ሲያጋጥሙ የህጉን ዓላማ በሚያሳካ መልኩ ነው የሚተረጎመው።
ምርጫ ቦርድ ውሳኔው የሰጠው የፓርቲውን ህጋዊ ሰውነት የማስመለስ ጉዳይ በህግ የተደገፈ ሆኖ ስለላገኘው መሆኑን አስታውቋል። ፓርቲው ህጋዊ ሰውነት ይዞ መንቀሳቀስ የሚችለው በአዋጁ መሰረት በድጋሚ የምዝገባ ጥያቄ ሲያቀርብና ቦርዱ ህጉ መሰረት አድርጎ ሲፈቅድ መሆኑ ገልጿል። እንዲሁም የፓርቲው አመራሮችና የንብረት ጉዳይን በተመለከተ የስረዛ ውጤት በመሆኑ እንደ አዲስ ሊጠየቁ የሚችሉ ሆነው እንዳልተገኙ ቦርዱ አስታውቋል። ቦርዱ ባሳለፈው ሌላ ውሳኔ በትግራይ ክልል የሚንቀሳቀሱ ሳልሳይውያንና ባይቶና የተባሉ ፓርቲዎች የመስራች ጉባኤያቸውን እንዲያካሂዱ መወሰኑን አስታውቋል። በትግራይ ፖሊሲ ጥናት ኢንስቲትዩት ተማራማሪ ዶክተር ሙዑዝ ግደይ የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔ የትግራይ ክልልን ፖለቲካ በእጅጉ ይጎዳል የሚል እምነት አላቸው።
ከመሐከ ታሪካዊ ውድብ ተመልሶ በትስም በትምልክት
ፓርቲው ተመልሶ በነበረው ስምና ቁመና እንዲሁም መሪዎቹ ደግሞ በፓርቲው ስም ሊንቀሳቀሱና ሊሰሩ አይችሉም ሲባል ህልውናው እንዲጠፋ ተወሰነ ማለት ነው። ሁለተኛ ደግሞ የፕሪቶሪያውን የሰላም ስምምነት የፈረመ አካል እንዲጠፋ ከተወሰነ የተፈረመው ውል የለም ማለት ነው።
የህግ መምህሩ አቶ ገብረ መስቀል ኃይሉ ምርጫ ቦርድ ለዲሞክራሲ ምቹ ሁኔታ በሚፈጠር መልኩ ውሳኔ መስጠት ይገባው ነበር ብለዋል።
ተሰግዲ አልሐምዱሊላህ አምተጋልታተፈ ንብረቱ ይውረስ።
ህጉ በአመጻ ተግባር የተሰማራ ፓርቲ እንዲታገድና ንብረቱ እንደሚወረስ ይደነግጋል። ከህጉ ውስጥ ይህን አንቀጽ ነው የተጠቀሙት። በርግጥ በእንደዚህ አይነት ተግባር ተሳትፎ የነበረው ፓርቲ ጉዳዩን በህግ እንዲፈታ ከተደረገ ፓርቲው ህጋዊ ሰውነቱ ስለሚመለስበት ሁኔታ በህጉ ላይ የተቀመጠ ነገር የለም። ነገር ግን ዲሞክራሲያዊነትን በሚያሳይ ሁኔታ መተርጎም አለበት ብዬ ነው የማስበው። በአመጻ ተግባር ተሳትፎ ነበር የተባለው አካል በአገሪቱ ከፍተኛ ስልጣን ባለው የህዝብ ተወካዮች ምክር ቤት ከሽብርተኝነት ተነስተዋል። በድርድርና ውይይትም ችግሩ ተፈቷል። ስለዚህ ይህንን በሚያበረታታ ሁኔታ ነው መተርጎም የሚገባው። ይህን ሂደት የሚያደናቅፍ ትርጓሜ ችግር ያለበት መስሎ ነው የሚታየኝ።
በኢትዮጵያ ህዝብ ተወካዮች ምክር ቤት ሽብርተኛ ተብሎ ተፈርጆ የነበረው ህወሓት ከፕሪቶሪያው የሰላም ስምምነት በኋላ በፓርላማው ውሳኔ ከሽብርተኝነት ዝርዝር ባለፈው መጋቢት ወር ተነስተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽባን እናመሰግናለን። እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዋሽንግተን ዲሲ ላይ አሁን ከቀኑ 8 ሰዓት ተኩል ሆኗል። ኢትዮጵያ ደግሞ ከምሽቱ 3 ሰዓት ከ32 ደቂቃ። የሁለተኛው አጋማሽ የመጀመሪያ ዝግጅታችንን በመቀጠል አስተዋውቃችኋለሁ። ኢትዮጵያውያን በአሜሪካ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር ከትናንት በስቲያ በዩናይትድ ስቴትስ ካሊፎርኒያ ግዛት በሎስ አንጀለስ ከተማ ውስጥ ከሚኖሩ የአማራ ማህበረሰብ ተወላጅ ትውልደ ኢትዮጵያውያን አሜሪካውያን ጋር ተገናኝተዋል። በኢትዮጵያ ወቅታዊ ፖለቲካዊ ጉዳዮችና በተለይም በአማራ ማህበረሰብ ላይ ይፈጸማሉ በተባሉ ጥቃቶች ዙሪያም ተወያይተዋል። ዳንኤል አርጋው ከሎስ አንጀለስ ያጠናቀረውን ስመኝሽ ቆየ እንደሚከተለው ታቀርባለች።
ሰኞ ግንቦት 7 ቀን 2015 ዓ.ም ምረት ሎስ አንጀለስ ውስጥ የአማራ ማህበረሰብ ተወላጅ ትውልደ ኢትዮጵያውያን አሜሪካውያን ጋር ተገናኝተው የተወያዩት አምባሳደር ማይክ ሃመር በደቡብ አፍሪካ የተፈረመው የሰላም ስምምነት ይዘትና ፈጻጸም በአማራ ክልልና ከአማራ ክልል ውጪ በሚኖሩ የአማራ ማህበረሰብ አባላት ላይ የሚደርሱ ጥቃቶችንና ሌሎች የአሜሪካን ፖሊሲ የሚመለከቱ ጥያቄዎች የቀረቡላቸው ሲሆን በኢትዮጵያ ልዩ ልዩ ማህበረሰቦች ያሉባቸውን ችግሮች እንደሚረዱና አሜሪካ በኢትዮጵያ ውስጥ የሚፈጸምን ማንኛውንም የሰብአዊ መብቶች ጥሰቶች ተቃውማ እንደምትናገር አመልክተዋል።
Through our embassy in Addis and myself when I've had opportunities.
አዲስ አበባ በሚገኘው ኤምባሲያችንም ሆነ እኔም አጋጣሚም ባገኘሁበት ጊዜ ከአማራ የፖለቲካ አመራሮች ጋር ተገናኝተን ተወያይተናል። ልክ የኦሮሞ፣ የትግራይና ሌሎች ማህበረሰቦችን እንደምንሰማው የአማራ ማህበረሰብ ያለበትን ስጋትም እናውቃለን። እውነት ነው ይሄ ወቅት ለኢትዮጵያውያን ፈታኝ ነው ይገባኛል። ሆኖም አንድ ፖሊሲ አለን። ሉዓላዊት የሆነች ኢትዮጵያን የግዛት አንድነቷን በጠበቀ መልኩ የመደገፍና እነዚህን ግጭቶች እንደምን በሰላማዊ መንገድ መፍታት እንደሚቻል የመስራት ፖሊሲ አለን።
አምባሳደር ሃመር አክለውም በኢትዮጵያ የሚታዩ ወቅታዊ ችግሮች እንዲፈቱ በአሜሪካ የሚኖረው ትውልደ ኢትዮጵያዊ ማህበረሰብ ትልቅ ሚና እንዳለው ያስገነዘቡ ሲሆን ዩናይትድ ስቴትስ በኢትዮጵያ ሰላም እንዲሰፍን የሚያስችሉ መፍትሄዎችን ለመደገፍ ዝግጁ እንደሆነችም ጠቁመዋል።
That we're looking to find
በጣም አስቸጋሪ ለሆኑ ጉዳዮች ሰላማዊ መፍትሄ ለማግኘት እየሞከርን ነው። የአፍሪካ ህብረት ኢትዮጵያና የኢትዮጵያ ህዝቦች አገሪቱ ወደፊት እንድትራመድ አስፈላጊ መፍትሄዎችን ለማምጣትና ግጭትን ለማቆም የተደረሰውን ስምምነት ተግባራዊ ለማድረግ እየሞከሩ ባሉበት ወቅት ዩናይትድ ስቴትስ ድጋፏን ለመቀጠል ተዘጋጅታለች።
በውይይቱ ላይ የተሳተፉ የአማራ ማህበረሰብ አባላት በአማራ ተወላጆች ላይ ተፈጽመዋል ያሏቸውን የጋዜጠኞች፣ የመብት አቀንቃኞችና የፖለቲከኞች ስራት የኢንተርኔት መታገድና በታጠቁ አካላት የሚደርሱባቸውን ጥቃቶች አንስተው ጥያቄ አቀርበዋል። ከተወያዮቹ መካከል አንዱ የሆኑት ዶክተር ጌታቸው አበበ ስለነበረው ውይይት የተሰማቸውን እንዲህ ይገልጻሉ።
ከፕሪቶሪያ ስምምነት ጀምሮ ከዛ መስከረም ያለውን የፖለቲካ ሁኔታና ከዛም በኋላ ያሉትን በአማራ ጉዳይ፣ በኢትዮጵያ ጉዳይ፣ በጦርነቱም ከጦርነቱ በኋላ በመጣው ስምምነት ነው ውይይት ተደረገው። እስካሁን ድረስ በአማራው ከፕሮሰስ ወይም ደግሞ ከዚህ ስምምነት የተገለለ መሆኑን እና አማራ በዚህ ስምምነት ውስጥ እንድታቀፍ የአማራ በየቦታው የተነሳበት ጦርነትና ግድያ እንዲቆም እና ያ ሁሉ ሪኮግኒሽን ወይም ደግሞ በስቴት ዲፓርትመንት እንድታይ እንደገና እና የሰላም እንዲጸና ለማድረግ ይሄ ሁሉ መመለስ እንዳለበት አስረግጠን ነገርናቸዋል። እሳቸውም በጣም በሚያስደስትና በሚያስደንቅ ሁኔታ ያለውን ነገር አስረድተዋል እና ብዙ የመግባባት አይነቶች ደርሰናል ማለት ነው።
ውይይቱን ያሰናዳው የሎስ አንጀለስ አማራ ማህበረሰብ ፕሬዝዳንት ወይዘሮ ቤተልሔም ሙልጌታ አየለ በበኩላቸው ኢትዮጵያ ውስጥ ሰላም እንዲሰፍን በአማራ ህብረተሰብ ላይ ይደርሳል ያሉት ጥቃት መቆም እንዳለበት ገልጸው ለአምባሳደር ሀመር ያስተላለፉት መልእክት መደመጡ ተስፋ እንደሰጣቸው አመልክተዋል።
ዋና ኮንሰርናችን አማራ ሪፕሬዘንት አይደረግም፣ በፖለቲካው ላይ አይደረግም፣ በስምምነት ላይ አይደረግም፣ ከኢኮኖሚ ኤክስክሉድ ተደርጓል። ያንን ጥያቄ ነው ብዙ የጠየቅነው እና ሰው ሲጠይቅ በጣም ኢሞሽናልና እኔ ከጎኑ ተቀምጬ ስለነበረ I see the emotions ይልነበር እና you know he felt that ወነተኛ እንደሆነ የአማራው ጉዳይ በጣም እንደዚህ deeply ሰው አጥንቱ ውስጥ ገብቶ የሚያንገበግበው እንደሆነ በጣም ተረድቷል። ያ በጣም አስደስቶናል። እሱም ተሰምቶታል። በጣም ኮንቨርሴሽኑ ይቀጥል ነው። ሌላው እንግዲህ ሰላም ይምጣ ሰላም ሰላም ይምጣ ነው የሚለው። እኔ ፐርሰናሊ የጠየቁት ጥያቄ ሰላም ይምጣ ብለህ ምትሉ ከሆነ አሁን ሲቪል ዋር እየተነሳ ነው ኢትዮጵያ ውስጥ እና ያንን በአማራ ሪጅን ላይ የአብይ መንግስት ወታደሮች ሁሉ ሰውን ከሰው ጋር እየተጋጨ ነው ያለው፣ ጦርነት ከፍቷል እና እንዴት ነው ይሄ ሰላም ያመጣል ብላችሁ የምትጠብቁት ሲል እሱን የምናየው ነገር ነው ያለው። እንግዲህ ሆፕሊ የሚያየው ነገር ይሆናል ማለት ነው።
በኢትዮጵያ ውስጥ የሚኖሩ ሁሉም ሰዎች በአንድነትና በዲሞክራሲ መንገድ እንዲኖሩ ነው የምንፈልገው ያሉት ሌላው የውይይቱ ተሳታፊ አቶ አሰፋ ድረስ በበኩላቸው አምባሳደር ሀመር በውይይቱ የተነሱ ሐሳቦችን በተግባር ላይ እንደሚያውሏቸው ያላቸውን ተስፋ ተናግረዋል።
የነበረው ስብሰባ በጣም ጥሩ ነው። ስፔሻል አቮይም የሰጡት መግለጫ በእውነቱ የሚያስደስት ነው። እኛ ይሄ መጀመሪያችን ነው። ለወደፊት ሁሉንም የያዘ ነገር ሁሉም ሰው በደስታ በሰላም በዲሞክራሲ በአንድነት የሚኖርበት መንገድ ነው የምንፈልገው። አንዱ ተጎድቶ አንዱ ተጠቅሞ የሚባል ነገር አንፈልግም። ይሄንን ደግሞ ከእናንተ መስማታችን ጠቅመውናል፣ ለወደፊቱም እንቀጥላለን ብለው ስለተናገሩ ይሄ እንግዲህ መቼም በሪያሊቲ ውስጥ ከተሰራበት የወደፊቱ ትልቅ ተስፋ አለ ማለት ነው።
የዩናይትድ ስቴትስ ፍላጎት የሁሉም ኢትዮጵያዊ ደህንነት ነው ያሉት አምባሳደር ሀመር በሰላም በትምህርትና በጤና የመኖር እድል ለማግኘት እንደሚፈልጉ የሰው ልጆች ሁሉ የሁሉም ኢትዮጵያውያን ህዝቦች ሰብአዊ ደህንነት የአሜሪካ ትኩረት መሆኑን አስመረውበታል። በሎስ አንጀለስ ከሚኖሩ የአማራ ማህበረሰብ ተወላጆች በተጨማሪ ከኦሮሞ፣ ከትግራይና ከሶማሌ ማህበረሰብ ጋርም እንደሚገናኙ ያስታወቁት አምባሳደር ሀመር ሁሉም ማህበረሰቦች የየራሳቸው ስጋት እንዳለባቸው ሁሉ የሚጋሯቸው የጋራ ችግሮችን በመኖራቸው አብረው መስራት እንደሚችሉም አስገንዝበዋል።
ከአሜሪካ ድምጽ የረቡዕ ምሽት ዝግጅታችን ይቀጥላል። ቀጣዩ ዝግጅታችን ደግሞ ሴቶችና ቤተሰብ ነው። በዛሬው ሴቶችና ቤተሰብ መሰናዷችን አሳዳጊ አልባ ሆኖ ተጥሎ የተገኙ ጨቅላ ሕፃናትን ሰብስቦ በማሳደግ እንዲሁም የቀን ስራ እየሰሩ ኑሯቸውን ለሚገፉ እናቶች ጨቅላ ልጆች የሕፃናት ማቆያ አገልግሎት እየሰጠ በመንከባከብ ላይ ስለሚገኝ የበጎ አድራጎት ማዕከል እናስቀኛችኋለን። አስቴር ምስጋናው ስለ ገባሬ የሰናዩ ድርጅት ዘለግ ያለ ዘገባ ታስተማናለች።
ግሬስ ማዕከል የተሰኘው ግብረሰናይ ድርጅት በባህር ዳር ከተማ ቀበሌ 13 በተለምዶ ገጠር መንገድ እየተባለ በሚጠራው አካባቢ ይገኛል። በአሜሪካዊቷ ማርሲ ሜሪክሰን እንደ ኢትዮጵያውያን አቆጣጠር በ1999 ዓመተ ምህረት እንደ ተቋቋመ ይነገራል። ይህ ማዕከል አሳዳጊ አልባ ሆነው ተጥለው የሚገኙ ጨቅላ ሕፃናትን ሰብስቦ ማሳደግ፣ ነፃ የሕፃናት ማቆያ አገልግሎት መስጠት፣ ከወላጆቻቸው ጋር የተጠፋፉ ሕፃናትን ማገናኘት፣ የሀገር ውስጥ ጉዲፈቻ ማመቻቸት፣ ለችግረኛ ወላጆች የሥራ ማስጀመሪያ ገንዘብ መስጠትንና መሰል ድጋፎችን ያደርጋል። ከዚህ ጎን ለጎን ነፃ የትምህርትና የጤና አገልግሎትን ይሰጣል። ወደ ማዕከሉ ጧት ጨቅላ ልጆቻቸውን አዝለው ከመይመጡ እናቶች መካከል ማየት የተሳናትና የ11ኛ ክፍል ተማሪ እንደሆነች የነገረችን ገነት በየነ አንዷ ናት። ገነት ለትምህርት ከሰሜን ወሎ መቄት ወረዳ ወደ ባህር ዳር እንደመጣች ነግራናለች። በከተማው ቤት ተከራይታ እየተማረችም ነበር።
10ኛ ክፍል ያለ ተሰጥቶ ግርም እንሻለሁ ብሎ ማለት ነው። ከዛ 10ኛ ክፍል ያለው ለሰጥቶን ወደ ግሬስ መጣው። ግሬሶች ተቀበሉኝ።
በዚሁ በግሬስ የህፃናት መኖሪያና ማቆያ ግባሬ ሰናይ ማዕከል ያገኘናት ሌላዋ ወላጅናት መዲና ኢብራሂም ናት። መዲና ተወልዳ ካደገችበት ከቤንሻንጉል ጉሙዝ ክልል ወደ ባህር ዳር የመጣችው በ12 ዓመቷ ወላጆቿ በመዳራቸው ምክንያት እንደሆነ ታስረዳለች። ከባድ የጤና እክል እንደነበረባት የገለጸችው መዲና ህመሟን ተቋቁማ በቤት ሰራተኝነት ተቀጥራ ስትሰራ እንደነበር ታወሳለች። ኋላም የጀበና ቡና በማፍላትና በመሸጥ ስትተዳደር ቆይታለች። ይህንኑ ስራ በመስራት ላይ ሳለች ከተዋወቀችው ሰው ጋር ትዳር መስርታ ለጥቂት ጊዜያት አብረው ቢቆዩም ወዲያው በፍች እንደተለያዩ ትናገራለች። እንደተለያየች በወቅቱ ለመለየት ባልቻለችው እርግዝና 3 መንታ ልጆችን ተገላግላለች።
እኔ በቃ እንትናን ለስራ አላማ ነበር ይዘሳል ብዙ ፈተና ስለያየው ማለት ነው። ከለሰውም ጀበና ቡና እንዲያስጀምሩኝ አደረጉ። በቀርና መንገስተው ከዛ ቡና ሰራሰራ የነዚህን ልጅ ተዋወቁ። ሲቀረኝ ልክ እንደ ቤተሰብ ባለም ይሆነኛል ብዬ የቀረብኩት በጣም ጥሩ ነበር በዛ ሰዓት ማለት ነው። ከዛ በቃ በእጁ ካስገባ ነው ጸበል እየተቀየረ መምጣት ልጅ ወጡ ማድረግ ምናምን ምናምን መጠጣት ምናምን። ከዛ በቃ አጋጣሚ እርግዝ ነው ተከሰተ። አሁን ማርገዛችን ተብዬ ነበር አልቆጣጠርም። ከዛ እጅ ቸክ ሳደርግ 3 መንታ ናቸው አሉ። 3 መንታ ነበሩ። አንዱ በምግብ ጥረት 9 ወሩ ነው የሞተው። የ8 ወር ሳሱ ነገሮችን በጣም ይፈታሉ። እኔ ዘም እንደምላቸው አላውቅም። አሁን ቢሆን እነዚህ ሞቱብኛል ብዬ ነበር። አሁን እነሱ ተቀበሉ። እዚህ እንኳን ቁርስ ምሳ ይበሉብኛል።
ምን ትፈረልሽ?
አሁን ያው እነዚህ ጥራት ምናምን ስትፈልግ ልጅ ያለው እናስገባም ሰዓት። አሁን እኔ 2 ሰዓት እዚህ አድርሼው የምመልስ ወደ ስራ እና እነሱ 2 ሰዓት የሚገባ ሰው አይፈልግም። 11 ሰዓት 12 ሰዓት ምናምን የሚገባ ሰው የሚፈልጉ እኔ ደግሞ 2 ሰዓት ገብቼ 10 ሰዓት መውጣት ስራ ነው የምፈልገው። እናሁን ሳገኝ ከከለቅማለሁ ሳጣ ልስር እንትላለሁኝ በሌላው ሰዓት የሚቀመጥ አሁን ጎዳና ነው ያለሁት።
የግሬስ ማዕከል ምክትል ስራ አስኪያጅ አቶ ወርቁ ሐሳብ ማዕከሉ በ13 ዓመት ቆይታው ተጨባጭ ለውጥ ያመጡ የበጎ አድራጎት ስራዎችን ሰርቷል ይላሉ። በተለይ ላለፉት 5 ዓመታት 93 ህፃናትን የሀገር ውስጥ ጉዲፈቻ እንዲያገኙ አድርጓል። አሳዳጊ ለማግኘት እድሜያቸው ያልፈቀደውን እዚሁ እያሳደጋቸውም ነው። ከዚሁ ጋር በተያያዘ ማዕከሉ መሰረታዊ አገልግሎቶችን በነፃ እንደሚሰጥ አቶ ወርቁ ያብራራሉ።
አሁንም ብዙ ህፃናት አሉ ቤተሰብ የሚፈልጉ። እዚህ አሁን ያያችኋቸው 28 ህፃናት አሉ። ከግቢ ውጭ ደግሞ 32 ህፃናት አሉ። በአጠቃላይ 60 ህፃናት አሁን ወላጆቻቸውን በተለያየ ምክንያት ያጡ ከኛ ጋር በቋሚነት የሚኖሩ ህጻናቶች አሉ። አሁንም ወላጅ ይፈልጋሉ፣ ያሳድጋቸው ይፈልጋሉ። ከዛ ውጪ ሌላ ሁለተኛው አገልግሎታችን ፍላጎት ያላቸው ህጻናት አሉ። እነዚህ ህጻናቶች ወደ ክሬስ ከመንጣታቸው በፊት አብዛኞቹ የሚችሉ ልጆቻቸውን ይዘው የሚችሉትን ስራ ለመስራት ይሞክራሉ። ልጆቻቸው ያደጉ በሄደ ቁጥር ግን ልጆቻቸውን ይዘው ስራ መስራት አይችሉም። ማዘልም ከሚችሉት በላይ ስለሚሆን ክብደታቸው ቤት ዘግተውባቸው ወደ ስራ የሚሄዱ ወላጆችን አግኝተናል እና እነሱ አሁን እኛ ጋር ይውላሉ። 27 ህጻናት አሉ። አሁን እነዚህ ስፔሻል ኒዶች እዚህ አገልግሎት ሲያገኙ ይሆናሉ። ምሽት ወላጆቻቸው መጥተው ይወስዳሉ። እድሜያቸው ከ3 ዓመት እና ከዛ በላይ ሲሆኑ ወደ ትምህርት ቤት ሽፍት ያደርጋሉ። ትምህርት ቤት ላይም አሁን 313 ህጻናት አገልግሎት ያገኛሉ ከኛ ግቢ ውስጥ።
በአካውንቲንግ ዲግሪ ብትመረቅም ከአመታት በፊት መተዳደሪዋ ያደረገችው ሴተኛ ዳሪነትን እንደነበር የነገረችን ሶሎሜ ሙሴም ታሪኳን እንዲህ አውግታናለች።
ባህርዳ ዩኒቨርሲቲ በ2005 በማኔጅመንት ተመርቄያለሁ። ግን ያው የተለያዩ ስራዎችን በማጣት ያገኘሁትን እየሰራሁኝ ከሂሳብ አዋቂ የቴክኒክም ዘመዘም እየሰራሁኝ አንዳንዴም የተለያዩ ስራ አልንቅም። አካል ጉዳተኛም ብሆን
ምን አካል ጉዳተኛ
ይኸው አይን በሱ ስራ ይገባ ስራ አልንቅም። ይህንን እየሰራው ልጆችን አሳድጋለሁ ማለት ነው። አሁን በዚህ አጋጣሚ የሆነ ሂሳብ አዋቂ ጋር ነበር የምሰራ ልጅዘሽ ከዚህ በኋላ እንዳትመጭ ሲለኝ ግሬስ መጣውኝና በአካል ጉዳተኞች አላፊ አማካኝነት ደብዳቤ ተጽፎልኝ ግሬስ መጣውኝ። ግሬስ እናቴም አባቴም ዘመዴም ወላጅም ነው። ችግሬን ተረድቶ በጨነቀኝ ሰዓት በከፋይ ሰዓት አይዞሽ አንቺ ለመስራት ያብቃሽ እንጂ አንቺ ልጆችን ለማሳደግ ያብቃሽ እንጂ እኛ እንይዝልሻለን ብሎ ሁለት ልጆችን ተቀብሎ እያያዘልኝ እያኖረልኝ ይገኛል።
አንቺ ምን ትሰሪያለሽ?
እኔ አሁን የምሰራ ሂሳብ አዋቂ ጋር ሰራለሁ። ሴፍቲኔት ደግሞ አስፋልት ጠረጋ እሱ ገብቻለሁ።
በብዙ ችግርና በተስፋ መቁረጥ ውስጥ የነበሩት እነዚህ እናቶች ግባሬ ሰናይ ድርጅቱን የሚገልጹት ህልማቸውን የሚያሳኩበትና ህይወታቸውን የሚቀይሩበት እድል እንደፈጠረላቸው ነው።
እዚህ ጋር ወል ኑሮ ትምህርት መማር አልችልም ነበር። ትምህርቴን አቋርጥ ነበር ማለት እንደማንኛውም ጎዳና ላይ ያደረገ ነበር። ግን ያው አካል ጉዳተኛ በመሆኔ ምንም ነገር አልተሰማኝም። ትምህርት አስራሊያ ፍድርሻለሁ እንደ ጓደኞቼ እንደ ባልዮች ኳይቲኬም ተፈጥ።
ገይሽ ግን ምንድነው አሁን ስትተዳደር?
እነሱ ናቸው የቤት ክራይ የሚከፍሉልኝ።
ያው ቃ እነሱ እንደም ከነሱ ላይ ናቸው። በጣም ጥሩ ናቸው። እንክብካቤ ያላቸው በጣም እንደም ከኛ በላይ ነው የሚያስቡላቸው። ጽዳት በዛው ላይ ምግብና ምግብ እንኳን ካልበሉ አልበሉም ብሎ ነው የሚናገሩት። በጣም ጥሩ ሰዎች ናቸው።
ወላጆቻቸው ቀን ላይ ወደ ግሬስ አምጥተው እንዲውሉ የሚያደርጓቸው ህፃናትም በማዕከሉ ይገኛሉ።
ስሜ ምንታምር ማሩ እባላለሁ። የምሰራው ግሬስ ሴንተር ነው። ልጆቹን ጠዋት እንገባለን። 12 ተኩል ነው እኛ የምንገባው። 12 ሰዓት ተኩል ጀምሮ እስከ 2 ሰዓት ተኩል እስከ 1 ሰዓት ተኩል ድረስ ልጆቹ ይገባሉ። እነሱን ተረቀኑ ሙሉ ልጆቹን ይጫወቱትን ያጫወቱ እንደ በቃ እነሱ ጋር ምን እንደሆኑ ብሎ ህፃናት ጋር የሚዋለውን ቤት ላይ የምናደርገውን እያደረግን ነው። ምን ደስተኛ ሆነን ነው የምንውለው። ደስተኛ ሆኖ ሁሉ የምንሰራውን ስራ ቀኑ ሙሉ እስከ እንግዲህ 12 ተኩል የገባን 10 ተኩል ይወጣለን። 2 ሰዓት ገብተን ደግሞ 12 ሰዓት ነው እዛ ድረስ ከልጆች ጋር ነው ያለነው።
ነጻ የህፃናት ማቆያ፣ ነጻ ትምህርት፣ ነጻ ምግብ እንዲሁም ነጻ የህክምና አገልግሎት ለህፃናቱ የሚሰጠው የግሬስ ማዕከል ከሶስት አመት ተኩል በላይ የሆኑ ህፃናትን ከማዕከሉ ውጪ ሆነው እንዲያድጉ ሞግዚት በመቅጠር ያመቻቻል። ወላጅ ላላቸውና ችግረኛ ለሆኑ ህፃናት ወላጆቹ የስራ ማስጀመሪያ ገንዘብ ሰጥቶ ከልጆቻቸው ጋር እንዳይለያዩ ያደርጋል። ከነዚህ ውስጥ አንዱ አቶ መንግስቱ ማንደፍሮ ነው።
ልጅ ነበረች ስልጣን ሰጣማኝ ከተሞትች በኋላም መኪና ተኩራቱ ሬሶን ውስጥ ወስደውጭ ነው አዛው አስከብሩልኝ። ከዛ ስመለስም ወረት ሰጡኝ ነው ስትሮ መስሪያ እና 5000 ብር ነው 6000 ብር ነው ወረት ጀመርኩ። አሁን እዚያ ያለው ስልጅም አሁን እዚህ እየተማረልኝ አንደኛ ክፍል
የችግረኛ ህፃናትንና የወላጆችን የህይወት መስመር እየቀየረ ያለው ይህ ማዕከል በዋናነት በአሜሪካዊቷ ማርሲ ሜሪክሰን ቢንቀሳቀስም በስሩ ሌሎች በጎ አድራጊ ግለሰቦች እንዳሉ አቶ ወርቁ ይናገራሉ።
አብዛኛው ምንጩ ግለሰቦች በፈቃደኝነት የሚያደርጉት ድጋፍ በተወሰነ ደረጃ ቸርቾች ቢዙን ድጋፍ አለ። ይሄ ህንጻ አሁን እየተሰራ ያለ G+3 ነው። ኦልሞስት አልቋል። 16 መማሪያ ክላሶች አሉት። ይህንን ግንባታ ያገነቡልን 3 ግለሰቦች በግለሰብ ደረጃ ከኪሳቸው አውጥተው ልከው እየተገነባ ያለ ነው። እየተገነባ ያለው ህንጻ እስከ 8ኛ ክፍል ያስተምራል። ከ9ኛ እስከ 12ኛ ክፍል ደግሞ ከዚህ በጀርባ ማስተፋፊያዎች እንጠይቀናል። ያ እንደጨረስነ ግንባታን ጀምራለን ብለን እናስባለን።
የአማራ ክልል የሴቶችና ህፃናት ቢሮ የህፃናት መብትና ደህንነት ማስጠበቅ ዳይሬክተር አቶ አሻግሬ ዘውዴ ስለ ማዕከሉ ባላቸው ምዘና ግሬስ ማዕከል ለህፃናትና ለሴቶች የሚያደርገው ድጋፍ ችግር ፈቺ ስለመሆኑ ቢሮ ተምሮበታል። በሌሎች የክልሉ ዋና ዋና ከተሞችም ተመሳሳይ ማዕከሎችን ለመክፈት እቅድ መያዙን ተቆመዋል።
ከዋግምራብ ከሌሎችም እንደዚህ የመጡ ህፃናትን ሳይቀር እኛ የህፃናት ድጋፍና ክብካቤ ማዕከል አለን። እዛ እንዲገቡ ከተደረገ በኋላ ሙሉውን የምግብ ነክ የሆኑ ነገሮች ላይ እና የአንዳንድ ምግብ ነክ ያልሆኑትን ድጋፍ በማድረግ ልጆቹ እዛው በማዕከል ላይ እንዲ ምግብ በማቅረብ ምን በማድረግ በኋላም ሰላም ከሆነ በኋላ ወደ ነበሩበት ቦታ ላይ እንዲቀላቀሉ እንዲዋሃድ የማድረግ ስራም እየሰራበት ሁኔታ ነው ያለ።
አቶ ወርቁ እንደሚሉት ህፃናቱ ለመኖር መሰረታዊ የሆኑ ፍላጎቶችን እንዳስፈልጋነቱ ከሚሰጡ የስነ ልቦና የምክር አገልግሎት ጋራ በዚህ ማዕከል ያገኛሉ።
ህፃናት ቤተሰብ ውስጥ ሲያድጉ ሙሉ ነው ማድረግ የሚችሉበት ድል ይፈጠራል። በተቋም ደረጃ ሲያድጉ ግን ከባድ ነው። እኔ ማን ነኝ ጥያቄ አለ። ያን ጥያቄ መመለስ የሚችለው ቤተሰብ ተቋም ሊመልስ አይችልም። ሁሉም ህፃናት እድሜያቸው ከ3 ከ4 አመት ከመድረሱ በፊት ጉዲፈቻ መደረግ አለባቸው። ጉዲፈቻ ተደርገው ቤተሰብ ኑሯቸው እህት፣ ወንድም፣ አክስት፣ አጎት ሚለው ሁሉ እኛ እኔ አንቺ ያለን ታሪክ እነሱ ኑሯቸው ለነገ ዜጋና አገር ተረካቢ ህፃናት እንዲሆኑ ማስቻል የሚቻለው ብለን እናምናለን።
በአንድ ማዕከል ውስጥ ህፃናትን ሰብስቦ ማሳደግ ጊዜያዊ የችግር መፍቻ መፍትሄ ሊሆን ይችላል። ነገ የሀገር ተረካቢ ትውልድ ለማፍራት ዛሬ በህፃናቱ ላይ መልካም ዘር መዝራት ያስፈልጋል። ዘሩ የሚዘራው ደግሞ አንድም በቤተሰብ ሁለትም በማህበረሰብ ነው። ለዚህ ደግሞ ማህበረሰቡ ህፃናቱን ወስዶ በማሳደግ አለያ ደግሞ በየጊዜው መጥቶ በመጎብኘት ፍቅር እንዲሰጥ የማዕከሉ ምክትል ስራ አስኪያጅ አቶ ወርቁ ሐሳብ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ሰርምስ ጋናውን ለቀደመው ዘገባ በእጅጉና መሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የረቡ ምሽት ስርጭታችንን ነው። አንድ አጭር መልእክት ሰምተን እንመለስ። የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታ እርሱን ትችላላችሁ። የአሜሪካ ድምጽ VOA። አድማጮቻችን ለምሽቱ ያዝነውን መሰናዶ ያጠናቀቅነው። ከዚያ በፊት ግን
ቀጥሎ የሚስተማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዓለም የፕሬስ ነጻነት ይዞታን በሚመለከት ለጋዜጠኞች በሰጡት መግለጫ በዓለም ዙሪያ በጋዜጠኞች ላይ በተለያየ መንገድ የሚፈጸመው አፈና እየተባባሰ መጥቷል ሲሉ የተናገሩትን በመጥቀስ ርዕሰ አንቀጹ ጽሑፉን ጀምሯል። ሩሲያ ውስጥ በእስር ላይ ያለው የዋል ስትሪት ጆርናል ጋዜጠኛ ኢቫን ጌርሽኮቪች ጉዳይ ይህን እውነታ እጅግ ጠንካራ በሆነ መንገድ የሚያመለክት ማስረጃ ነው በማለትም ይቀጥላል።
We have a country in the case of Russia that like a handful of other countries around
ሩሲያን በሚመለከት በአለም ዙሪያ ሰዎችን ካላግባብ በማሰር ለፖለቲካዊ አላማቸው በታጋችነት ከሚይዙ ጥቂት ሀገሮች መካከል አንዷ ነች። ይሄ ፈጽሞ ተቀባይነት የሌለው ተግባር ነው። እኛም ይህን አድራጎት ለማስቆም በስፋት እየሰራንን በዚያም ላይ ካላግባብ የታሰሩ ሰዎችን ለማስለቀቅ ጥረት እናደርጋለን።
የዓለም የፕሬስ ነጻነት ይዞታን በሚመለከት የተካሄደው ውይይት የመሩት የዋሽንግተን ፖስት ጋዜጣው አምደኛ ዴቪድ ኢግኒሽየስ እንዳሉት እንደ አውሮፓውያን የዘመን አቆጣጠር ባለፈው ዓመት 67 ጋዜጠኞችና የመገናኛ ብዙሃን ሰራተኞች ተገድለዋል። ወደ 570 የሚሆኑ ሌሎች ጋዜጠኞችና የሚዲያ ሰራተኞችም በ30 ሀገሮች በእስር ላይ ይገኛሉ። ዩናይትድ ስቴትስ በጋዜጠኞች ላይ የሚደርሰውን ጥቃት ለማስቆም የተለያዩ መንገዶችን በመጠቀም ጥረት እያደረገች ነው በማለት ርዕሰ አንቀጹ ጽሑፉን ይቀጥላል። አንዱ በውጪ ሀገሮች የዩናይትድ ስቴትስን ዜጎች በሕገ ወጥ መንገድ በሚያስሩ ላይ ማዕቀቦች የሚደነግገው የሮበርት ሌቨንሰን የታጋቾች ማስለቀቂያና የአጋቾች ተጠያቂነት የተባለው ድንጋጌ ነው። የሌቨንሰን ድንጋጌ ትልቅ አቅም የሚሰጥ ሕግ መሆኑን የውጭ ጉዳይ ሚኒስትር ብሊንከን አስረድተዋል።
It gives us different and new authorities to try to go at those who
ማሰር አድራጎት በቀጥታ የሚሳተፉትን በተጠያቂነት ለመያዝ የሚረዱን የተለያዩ አዳዲስ ስልጣኖችን ይሰጠናል። የጉዞ ገደብ መጣል፣ ንብረታቸውን እንዳንቀሳቀሱ ማገድ የመሳሰለውን ስልጣን ይሰጠናል። ይህ ድንጋጌ ስራ ላይ ሲውል ወደፊት እንዲህ ያለውን ድርጊት ለመፈጸም የሚቃጡትን እንደሚያስደነግጣቸው ተስፋ እናደርጋለን።
የውጭ ጉዳይ ሚኒስትር ብሊንከን አስከትለውም ዩናይትድ ስቴትስ በአንድ ወይም በሌላ መንገድ የማስፈራራት፣ የማስገደድ፣ የማሳደድ፣ የመከሰስና የመሰለል ጥቃት የሚገጥማቸውን ጋዜጠኞች ለመርዳት ጥረት እያደረገች መሆኑን አስረድተዋል። የሚያስፈልጋቸውን የቴክኖሎጂ መሳሪያዎች እንዲያገኙ፣ በክፉ ተንኮል የተመረዙ አታካች የክስ ሂደቶችን ለመከላከል እንዲችሉ፣ መንግስታት ከሚያደርሱባቸው የማስፈራራትና የማስገደድ አድራጎት ራሳቸውን ለመጠበቅ የሚያስችላቸው የገንዘብ ድጋፍ መስጠት አንዱ መሆኑን አመልክተዋል።
We contribute tens of millions of dollars into a media freedom fund for independent media.
እኛም ለብዙሃን መገናኛ ነጻነት የገንዘብ መዋጮ ለሚያስተባብር ተቋም በብዙ 10 ሚሊዮኖች የሚቆጠር መዋጮ በመስጠት ላይ ነን። ገንዘቡ ነጻ የብዙሃን መገናኛዎች እጅግ አስቸጋሪ በሆኑ ቦታዎች ውስጥ ቢሆን ስራቸውን ለመቀጠል አቅማቸውን ለማጎልበት የሚውል ነው።
በዓለም ላይ እጅግ ከፍተኛውን ኃላፊነት ከሚጠይቁ ስራዎች አንዱ በሆነው በዚህ ሙያ ከተሰማሩት ጋር አብረን መስራታችንን ትልቅ ስፍራ የምንሰጠው ጉዳይ ነው ያሉት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን መንግስታትንና ተቋማትን በተጠያቂነት የሚይዝ ጨለማ በወረሰው ስፍራ ብርሃን የሚፈነጥቅ ህዝብ በተቋማቱና በተወካዮቹ ላይ አመኔታ እንዲኖረው የሚረዳ ሙያ ነውና በማለት የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ከመስተናባበታችን በፊት ከራዲዮ በቴሌቪዥን በተጨማሪ በምን ሁኔታ ለታዳምጡ እንደምትችሉ ጠቆም ማድረግ ይልረፍ amharic@voanews.com በፌስቡክ ደግሞ @voaamharic ላይ በመደመጥ ላይ እንገኛለን። ማናቸውም አስተያየቶች ቢኖራችሁ ደግሞ በ202-205-9942 የዋትስአፕ መስመራችን ላይ ልታደርሱን ትችላላችሁ። ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራናለች። ዋና አዘጋጃችን ጽዮን ግርማ ነበረች። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። ¶¶
Thank you.